የዛሬቱን ኢትዮጵያ ሁለንተናዊ አያያዝ በመመርመር ቀጣዩ ምዕራፍ ሊሆን ይገባዋል ያሉትን በማስፈር የለውጡን አቅጣጫ በየበኩላቸው የቃኙ ሁለት የፖለቲካና የመጣኔ ሀብት አዋቂዎች ናቸው። በቅርቡ ይፋ ያደረጓቸውን ጽሑፎች መሰረት ባደረገ ተከታታይ ዝግጅት የሚከራከሩት የመጀመሪያው ጸሐፊ ሻለቃ ዳዊት ወልደ ጊዮርጊስ የአፍሪካ የስትራቴጂያዊና የጸጥታ ጉዳዮች ተቋም ስራ አስፈጻሚ ዲሬክተር፣ በቀደመው ወታደራዊ መንግስት በሲቪል አስተዳደርና በወታደራዊ ሙያ በተለያዩ ከፍተኛ ኃላፊነቶች ያገለገሉ ናቸው። ሁለተኛው ጸሐፊ ዶክተር ዮናስ ብሩ በዓለም ባንክ ዓለም አቀፍ የንጽጽር ፕሮግራም ምክትል ስራ አስኪያጅ በመሆን ያገለገሉ አንጋፋ የምጣኔ ሀብት ባለሙያ ናቸው። በአምስት ቋንቋዎች በየሶስት ወሩ የሚታተመው የዓለም ባንክ የጥናት መጽሔት ዋና አዘጋጅ ሆነውም አገልግለዋል። በቅርቡም ኢትዮጵያ ለምን ገለልተኛ የመጣኔ ሀብት አማካሪዎች መማክርት ማቋቋም እንደሚያስፈልጋት የሚሞግት አንድ ጥናታዊ ሰነድ ከሌሎች የሙያ አጋሮቻቸው ጋር በመሆን በተባባሪነት አዘጋጅተዋል። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው ያከራከራቸው ሁለቱን። ለምሽቱም የክርክራቸውን የመጨረሻ ክፍል ይዞ ቀርቧል። በቀደመው ክርክራቸው እልባት ከተደረገበት ይጀምራል።
ዶክተር ዮናስ በርሶ ልጀምርና ወደ ሻለቃ ዳዊት እመለሳለሁ። ስለ ጋራ መግባባት አንስተዋል። ህብረተሰቡ በተዛባ መረጃ የሚበረዝበት ሁኔታ ስለማክሸፍ ወይንም ያን ሁኔታ ስለመቀየር ወሳኝነት ጠቅሰዋል። ነገር ግን ደጋግሞ የሚነሳ አንድ ጥያቄ እንመልከት። ይሄ በአገር ውስጥ አሁን ያለው ሁኔታ በእርግጥ የወረሱት ነው፣ በእርግጥም ግዙፍ ነው፣ ብዙ ስራም ሊጠይቅ ይችላል። ነገር ግን ከዚህ ቀደም ባልታየ መልኩ የሰዎች ህይወት አደጋ ላይ የሚወድቅበት ያን መለወጥ አለመቻል ድክመት አይደለም ወይ? በመንግስት የደህንነት ዋስትና ጥበቃ ማጣት ችግር አይደለም ወይ? ያን መፍታት እንዴት ቀጠሮ ይሰጠዋል?
በጣም ጥሩ ጥያቄ ነው። ይህን ጥያቄ በምንመልስበት ጊዜ ሶስት መሰረታዊ ነገሮች መያዝ አለብን በእኔ አመለካከት። በመጀመሪያ ደረጃ በአሁኑ ጊዜ ስልጣን ላይ ያለው ጠቅላይ ሚኒስትር እና የእሳቸው አመራር ያለው ሁኔታ የከረረ ቢሆንም ቅሉ ያንን በዛ ደረጃ መፍታት ይችላሉ ወይ፣ ብቃት አላቸው ወይ የሚለውን ጥያቄ ትንሽ የተነሳ ይመስላል በሻለቃም እና ለዛ ያለን መልስ ሁለት አይነት ውጤት ሊያመጣ ይችላል። አንደኛው የለም፣ እሳቸው ብቃት የሌላቸው ሰው አይደሉም፣ ችግሩ በጣም ሰፊ ቢሆንም መቋቋም የሚችል ሰው ልናገኝ እንችላለን የሚል አንድ አጀንዳ ሊኖር ይችላል። በሌላ በኩል ደግሞ የለም፣ ችግሩ በጣም ከባድ ነው፣ እኚህ ሰው ባለው ሁኔታ ላይ አንድ ሰው ሊያደርግ የሚችለውን ሁሉ እያደረጉ ነው፣ ግን እንደ ማንኛውም መንግስት ስህተት እየተሰራ ያለበት ሁኔታ ነው፣ ስህተት ያለበትን ቦታ እንጠቁማቸው፣ ድጋፍ እናደርግላቸው፣ አብረናቸው እንጓዝ፣ እንግፋ የሚል ሁለተኛ መልስ ሊያመጣ ይችላል። ሶስተኛው ትንሽም ቅር ያለኝ እንግዲህ መቼም በግልጽ እንነጋገር ከተባለ በሻለቃ ዳዊት አቀራረብ ላይ የጠቅላይ ሚኒስትሩን ለኢትዮጵያዊነት ወይም ለኢትዮጵያ ያላቸውን ኮሚትመንት የመጠየቅ ሁኔታ አለበት። ከቁርጠኝነትም ትንሽ ያለስ ይላል።
ኢትዮጵያዊነት ሳይሆን ኦሮሞነት ኢትዮጵያዊነት እኮ ነው። ኦሮሞ መሆን ኢትዮጵያዊነት ነው። በኦሮሞ አጀንዳ ወይስ በኢትዮጵያ ጠቅለላ አጀንዳ አልኩ እንጂ ኦሮሞ ኢትዮጵያዊ ነው ያልኩ ኢትዮጵያዊነት።
ዶክተር ዮናስ እሺ።
አዎ፣ እዚህ ጽሁፋቸው ላይ አንዳንድ ቦታ ላይ ለምሳሌ ፕራይም ሚኒስተሩን የጀዋር ኮሊጅ ይሏቸዋል። እዚህኛውን የተጠቀምኩት ሚስ ኢንተርፕሬት እንዳላረጋቸው። ሁለተኛ ደግሞ አንድ ሁለት ሶስት ቦታ ላይ አንዳንድ ሰዎች ኢምፕሊሲትሊ ወይንም ኤክስፕሊሲትሊ ይሉታል በእንግሊዝኛ አብሮ የመስራት ወይንም ደግሞ አክሽን ለመውሰድ የሚል አለ እና ፕራይም ሚኒስተሩ የኦዲፒ ፓርቲ አባል ናቸው። በዛ ደግሞ ለዛ ያላቸው አሊጀንስ አለ። በኢትዮጵያ መሪነታቸው ደግሞ የሚያደርጉት ብዙ የሚናገሯቸው ነገሮች አሉ ወደ ኢትዮጵያዊነት ለመመለስ። ያንን ባደረጉ ቁጥር እና ጠቅላይ ሚኒስተሩን ችግር ላይ ናቸው ያሉት እንርዳቸው አለ። አይ ይህ ሰውዬ እኮ መጠርጠር አለብን ከኢትዮጵያዊነት ይልቅ ወደ ኦሮሞነት እያመሩ ነው የሚል አይነት ኢንሲኑዌሽን ወይንም ደግሞ እንደው ትንሽ ጥቆማም ቢሆን ለኢትዮጵያ ሕዝብ የሚያመጣው ትንሽ ከበድ ያለ ነገር ነው። ያንን ካልኩኝ በኋላ አሁን ያለውን ኮንትሮል ማድረግ አልቻሉም ወይ ጠቅላይ ሚኒስትሩ የሚለው ጋር ግን ሁለት አማራጭ ነው ያላቸው እኚህ ሰውዬ። አንደኛው ከአሁን በፊት እንደተደረገው ወታደሩን እየላኩ ይሄ ችግር የሚፈጥረውን ፈጥም አስደረግ። የምናስታውስ ከሆነ እኮ ለመጀመሪያ ጊዜ ችግር የተፈጠረው አማራው ግዛት ላይ ነበር። በረከት ጎንደር የሆነ ሆቴል ውስጥ አለ በሚል መኪና ሲቃጠል ሆቴል ድንጋዮች ሲሰበሩ የዛን ጊዜ ነበረ አቋም መውሰድ የነበረባቸው። ግን የለም ይህን ነገር ቀዝቀዝ እናርገው በረድ እናርገው የሚል ከዛ በኋላ አንዱ ሲል ሄደ። ያላቸው አማራጭ የሚሊተሪ አይነት ዲክቴተርሺፕ ፈጥሮ ጸጥ ማስደረግ ነው በፎርስ። ያንን ካደረግን የቲፒኤልኤፍ ግዛት ውስጥ ገባን ማለት ነው። ቲፒኤልኤፍም ደግሞ ሞክሮ አልሆነለትም። ሌላው ችግሩ ምንድን ነው? እንዲህ በጥላቻ የተመረዘ በየአቅጣጫው ነው። ይሄ በኦሮሞ ላይ ብቻ አይደለም። እና እኚህ ሰውዬ ማድረግ የሚችሉት ኃይል ሳይጠቀሙ እንዴት ነው ዴሞክራሲን በምትለቅለት ጊዜ አንዳንድ ጊዜ ምረን ይወጣል፣ ያንን እንዴት ነው ማስተካከል ያለብን የሚለው ላይ ነው እንጂ ልንነጋገር የምንችለው። ከዛ ውጭ ግን ተመልሰን በኃይል አንበርክከን እንያዝ ነው ከተባለ ምንም አይነት ኃይል ከአሁን በኋላ የኢትዮጵያን ሕዝብ በጉልበት ሊገዛው አይችልም። ኦሮሞ አማራ ሊገዛ አይችልም፣ አማራ ኦሮሞ ሊገዛ አይችልም። ኢትዮጵያዊ ነኝ የሚለው ደግሞ የኢትዮጵያን ናሽናሊስት ልውጣ እና በጉልበት ሊያዝ ቢል እንዳለ ኦሮሞ እሳት ነው የሚሆነው።
መልካም። ፈተናዎቹንም በየደረጃው አማራጭ ነው የሚሏቸውን በአይነት ለይተዋል። ደጋሚ እንዲነሱ የሚያደርጉ ሀሳቦች አንስተዋል። ወደ ሻለቃ ዳዊት ሊሄድና መለሳለሁ። ሻለቃ ዳዊት፣ በአንድ አመት ጊዜ ውስጥ ምርጫ ራሱ እንደ ምርጫ ሊወሰድ እንደማይችል ከአንዳንዶች በመስማማት ይከራከራሉ። ለዚህም የችግሩ ውስብስብነትና ለነኚህ ዛሬ ለሚታዩት የበረቱ ፈተናዎች ምክንያቱ የዛሬው ህገ መንግስት መሆኑን ያነሳሉ። በጽሁፎም በዝርዝር ሄዳሉ። ይሁንና በአማራጭነት ምርጫን አለመውሰድ በአንድ ወገን ተይዞ አንድ አመት ሞላው የጠቅላይ ሚኒስትር አብይ አስተዳደር የታዩ ችግሮችን መላ ማለት ባለበት አሁን የሚደረጉትን የማስተካከያ እርምጃዎች ይደረግባቸው አይደለም? እርሶ ካልቻሉ ኃላፊነታቸውን ይልቀቁ እስከሚለው ድረስ ይሄዳሉ? በእርግጥ አንድ አመት ለአመታት የተጠራቀመውንና ሁኔታዎች ፈቅዶለት ቅድም ዶክተር ዮናስ እንደሚሉት የተባባሰውን ችግር ለመፍታት በቂ ነበር ወይ? ለዜጎች ደህንነት ዋስትና መስጠትን ጨምሮ አላደረጉም በሚሏቸው ችግሮች ወይንም ደግሞ ማድረግ ሲገባቸው ያላደረጓቸው የሚጠየቁባቸው ነገሮች እንዲያደርጉ ማድረግ ለምን አማራጭ አልሆነም?
እንግዲህ ዶክተር ዮናስ እንዳሉ የህግ የበላይነት ሲባል ህግ ይከበር ሲባል የግድ ኃይል መጠቀም ያስፈልጋል። ማሰር ኃይል ነው። ጦርነት ሲከፈት አንድ ቦታ ሄዶ መውጋት ኃይል ነው። መከላከል ኃይል ነው። ያን ማለት ነው እንጂ በህዝብ ላይ ጦርነት ማወጅ አይደለም። ነገር ግን አጥፊዎችን መቅጣት ነው፣ አጥፊዎችን ማሰር ነው። ያ የጠቅላይ ሚኒስትሩ ስልጣን ነው። በዛ አኳያ ነው ኃይል የምንለው፣ ህግ ማስከበር ማለት ነው። ሁለተኛው አሁን ለጠየቀው ዋናው መሰረቱ ምናልባት የተለያየ መግባባት አለ ይሆናል። እኔ ግን የምገባኝ አብዛኛውም የኢትዮጵያ ህዝብ የሚገባው በወያኔ ጊዜ የነበረው ወያኔ ያስቀመጠው ህገ መንግስት ተጠያቂ ናቸው ለዚህ ሁሉ ችግር። ኤፒአርዲኤፍ ማለት ወያኔ የመሰረተው ነው። ህገ መንግስቱም እንዳልኩት በማስረጃ የቀረበ ህዝብ የመከረበት የህዝብ ህገ መንግስት አይደለም። ስለዚህ እንደገና ያንን ህገ መንግስት ለመለወጥ ህዝብ ዘንድ መቅረብ አለበት። አንድ ፍኖተ ካርታ አዘጋጅቻለሁ። የዛ ጊዜ ስፒቹ ላይ በጽሁፉም ተበትነዋል። ህዝቡ ጋር ቀርቦ ከዛ በኋላ ያ ህዝብ ያጸደቀው ህገ መንግስት ነው መንግስት የሚፈጥረው። ያ ስርዓት መደረግ አለበት። ለዚህ የሚያመራ ፍኖተ ካርታ አላየንም። እሳቸው የዕለት ተዕለት እሳት አደጋ ስራ ነው የሚሰሩት እንጂ የእሳቸው ሀሳብ ምን እንደሆነም አላወቅንም። በጠቅላላ የሀገሪቱ ሁኔታ እንዴት ነው የሚፈታው የሚል አልቀረበም ነው የምለው እኔ። ስለዚህ ያ ስላልተደረገ ያቃታቸው ነገር ሊኖር ስለሚችል ካቃታቸው ወይም ዲዛይን ያርጉ ወይንም ደግሞ ፒአርዲኤስ ልዩ ስልጣን ሰጥቷቸው ህገ መንግስቱና የፒአርዲኤስ እንዲበተኑ ከዛ እሳቸው የኢትዮጵያን አጀንዳ ይዘው የኦሮሞ ድርጅት መሪ ሳይሆን የኢትዮጵያን አጀንዳ ይዘው ኢትዮጵያን ያሸጋግሩ። ኢትዮጵያዊ በሙላ ከእሳቸው ጋር ነው የሚሰለፈው። ቅድም ፕሮፌሰር ዮሐንስ ብለሃል፣ በጠቅላላው ኢትዮጵያ ከእግዚአብሔር በታች ያያቸው ሰው ናቸው። ብዙ ድጋፍ አላቸው። ያን ድጋፍ ተሸክመው ብዙ ነገር ሊሰሩ ይችላሉ። ያ ቤዝ አላቸው፣ ትልቅ ቤዝ አላቸው። ያ ቤዝ አሁን እየተሸባቀቀ ነው፣ ወደ ኋላ እየተመለሰ ነው። ስለዚህ ወደዛ መመለስ የሚችሉ ከሆነ ፒአርዴፍን ፓርላማን ያውጡ፣ ህገ መንግስቱን ያውጡ፣ እንደገና ህገ መንግስት የሚያወጣ አንድ ኮንቬንሽን ይመስቱ፣ እሳቸው በብቸኛነት የኢትዮጵያ አጀንዳ ይዘው ሽግግሩን ይምሩ ነው የምለው። አማራጩ ይሄ ነው እንጂ ይሄንን የዘር ፖለቲካ ሳናጠፋ ወደ ምርጫው ብንሄድ አንደኛ መሄድ እንችላለን አላቸው። ምክንያቱም በየቀኑ እየተባባሰን የመጣ የጸጥታው ችግር ምርጫ ላይ መድረሳችን እርግጠኛ አይደለሁም። ከዛ ምርጫው ላይ ብንደርስም እንኳን ይሄንኑ ስታተስኮ ይሄንኑ ሁኔታ ይዘን ብንገባ የኢትዮጵያን ጸጥታ ሁኔታ አይመልሰውም፣ አያሻሽለውም ነው።
መልካም። ዶክተር ዮናስ ለእርስዎ የሚሆነውን ላስከትል። በተጨባጭ አማራጭ ናቸው ከሚሏቸው ገለልተኛ የምጣኔ ሀብት ጉዳዮችን የሚከታተል መማክርት ጉባኤ መቋቋምን ሌላ የታወቁ የምጣኔ ሀብት ባለሙያ አብረውት የሚሰሩ ዋቢ አድርገው ይገልጻሉ። ቀደም ብለው የተዛባ መረጃ ያሰራጫሉ፣ እሱም አንድ ችግር ነው ባሉት በኩል መሰራት ያለበትን ክፍተት ያቀርባሉ። እስኪ ተጨባጭ ያድርጉልን። ዛሬ ካሉት ፈተናዎች ባሻገር በእነኚህ በጽሑፎ ከተጠቀሱ አማራጮች ናቸው ከሚሏቸው ሐሳቦች ጋራ የትኞቹ መንገዶች በርግጥ አሁን ያለውንም ፈተና ሊያሻግሩ ዘለቄታ ያለውም ለውጥ በኢትዮጵያ ውስጥ እንዲመጣ ያደርጋሉ ብለው ያምናሉ?
ሻለቃና እኔ የምንስማማባቸው አንድ ትልቅ ነጥብ አለ። እሱም አሁን መጨረሻ ላይ የተናገሩት ነው። ከ1994 በፈረንጆች አቆጣጠር ጀምሮ ያለው ኮንስቲትዩሽን ከመጻፍ አንስቶ ራቲፋይ ሲደረግ በኋላ መጨረሻ ላይ ሲጸድቅም የኢትዮጵያ ሕዝብ ተወካይ ነበረው። በተለይ የአማራው ሕዝብ ተወካይ ነበረው። አንደኛ። ሁለተኛ፣ ያ ኮንስቲትዩሽን በተቋቋመበት ጊዜ መሰረቱን ስንመለከተው ቲፒኤልኤፍ በተለይ የአማራውን ለማጥቀም ያወጣው ነበረ። ሪጅኖቹ ሲከፋፈሉ ጀምሮ የማግለል፣ የማጥቆስ፣ የመጣል ፍላጎት ያለበት ኮንስቲትዩሽን ነበረ። የኔ ማቋም ምንድነው? አሁን ባለበት ሁኔታ ምርጫ ማድረግ ማለት ያለውን ስታተስ ኮ ወይንም አሁን ያለውን መሰረታዊ ያገዛዝ ሁኔታ እንዳለ እንዲቀጥል ማድረግ ማለት ነው። ምክንያቱም አሁን የነው ምርጫ በሚደረግበት ጊዜ አማራ ስንት ተመረጭ እንደሚኖረው፣ ኦሮሞ ስንት ተመረጭ እንደሚኖረው የሚወሰነው በህዝብ ቁጥር በነበረው ነው በ2007። ያ ደግሞ ብዙ ፖለቲካ እንደነበረበት ውስጥ እናቃለን። ያ ሁሉ አማራውን አትዲስአድቫንቴጅ ያደርገዋል የሚል እምነት አለኝ። ይሄ ኮንስቲትዩሽን ሌሎችንም እንኳን ሙሉ ለሙሉ ታርጌት ባያደርግ አማራው የተጓደለባቸው ነገሮች አሉ። ስለዚህ በአሁኑ ጊዜ አንደኛ በቴክኒካሊ ምርጫው ማካሄድ አይቻልም። ምክንያቱም ግንቦት ሰባት አማራ ሀገር ውስጥ ሄዶ መግለጫና ህዝቡ መሰብሰብ ካልቻለ፣ አብን ኦሮሞ ሀገር ውስጥ ሄዶ እንደፈለገ ተዟዙሮ አጀንዳውን እና እንትኑን ማቅረብ ካልቻለ ምን አይነት ምርጫ ነው የሚሆነው የሚለው ጥያቄ አለ። ሶስተኛው ደግሞ አሁን የኢትዮጵያ መንግስት ምን ያህል ነው ኮንትሮል የሚያደርገው ትግራይ ውስጥ ምርጫ ቢደረግ? ቲፒኤልኤፍ እኔ ነኝ ብቻዬን ነው የማደርገው ቢል ሌላው የትግራይ ህዝብ እንዴት አድርጎ ነው የኢትዮጵያ መንግስት የዛን እንኳን መፍትሄ የሚጠብቀው የሚለው ብዙ ጥያቄዎች አሉ። ግን አሁን ያለውም ሁኔታ ደግሞ አይፈቅድልንም ያንን ለማድረግ። ስለዚህ በመጀመሪያ ደረጃ ሮድማፕ ውስጥም ከመግባታችን በፊት አሁን ጠቅላይ ሚኒስትሩ ምን ብለው ነበረ? ጠቅላላ ኢትዮጵያውያኖችን አገናኝቶ የሚያነጋግር መድረክ መፈጠር አለበት ይላሉ። እኔ ከዛም ትንሽ አለብላለሁ። መጀመሪያ እዛ ከመድረሳችን በፊት የእያንዳንዱ ብሔር መድረክ መፈጠር አለበት። አሁን አማራ ሀገር የተመለከትክ እንደሆነ ከአክራሪ ጀምረህ የተለያዩ ግሩፖች አሉ። ኦሮሞ ሀገር የገባህ እንደሆነ ማን ነው ምንድን ነው የሚፈልገው የሚለውም ገና የለየለት ነገር አይደለም። ምንድን ነው አማራ ኦሮሞ ውስጥ ራሱ የማዕከላዊው መውጣት አለበት። አሁን 10-15 ወይንም 6 ወይንም 7 አክራሪ አለ። ስለዚህ ከኦሮሞ ውስጥ ማዕከሉ ይሄ በኢትዮጵያዊነቱ አምኖ የኦሮሞነቱን መብት ማስከበር የሚፈልግ በአማራ ውስጥ ኢትዮጵያዊነቱን አምኖ የአማራን ህዝብ እንዲከበር የሚፈልግ አሁን የአማራው አዲሱ ፕሬዚዳንት በቅርብ የተናገሩት ጥሩ ነገር አለ። አንደኛ ጠንካራ ናቸው፣ በዛ ወዳቸዋለሁ።
ይሄ የአማራን መብት ማስከበር በሚለው ላይ ጠንካራ ያለ አቋም አላቸው፣ በጣም ጥሩ ነገር። ግን አንድ የተናገሩት ነገር አለ። የአማራን መብት ማስከበር የምንችለው ኢትዮጵያን መብት እስካስከበርን ድረስ እና በኢትዮጵያ ስር እስካለን ድረስ ነው ብለዋል። ይሄ አንድ ትልቅ የፖለቲካ አቋም ነው። አብንን የተመለከተው እንደሆነ ደግሞ በአሁኑ ጊዜ ስለ ኢትዮጵያ አታንሱብልን፣ ታያቶቻችን በሰሩት በኢትዮጵያዊነታችን ለጥያቄም ሊቀርብ አይችልም። አሁን ግን የኛ ዋናው ኃላፊነታችን አማራን ማደራጀት ነው፣ ከዛ በኋላ እንነጋገርበታለን ይለዋል። ኢትዮጵያ በአሁኑ ጊዜ እየታመሰች ያለ ስለ ኢትዮጵያ አታንሱልኝ የሚለው ቋንቋ አይገባኝም። ስለዚህ ያ ራሱ አማራ ውስጥ እንደዛ አይነት ሁኔታ መቀየር አለበት። ደቡብ ህዝብ ውስጥ አሁን ቀደም ሻለቃም እንደተናገሩት የተለያዩ ድርጅቶች ተነስተው ግማሽ ገነጠላሉ ይላል፣ የተለያየ ነገር አለ። በየሪጅኑ ሰከን ያለ ኮንፈረንስ ተካሂዶ ያ ኮንሰንሰስ ወጥቶ አትሊስት በመጀመሪያ ደረጃ በሪጅን ደረጃ ስምምነት ከተፈጠረ በኋላ ያንን ናሽናል ባንጥፍ የሀገር ኮንሰንሰስ እንስራ ማለት ይቻላል።
የጋራ መግባባት
ኤግዛክትሊ አንደኛ እሱ ነው። ሁለተኛ ግን በጣም አስቸኳይ የሆነው ነገር ካውንተር ባላንስ የሚያደርግ የኢትዮጵያ ናሽናሊስት ሚዲያ አልተፈጠረም። ያ ለምንድን ነው ያልሆነው ብለን መጠየቅ አለብን። እኔ ብዙም የውስጥ እንትናቸውን አላውቅም፣ ግን ግንቦት ሰባት የሚባለው ኢትዮጵያዊነትን ይዤ ብሎ ሲነሳ ሌሎችም እንዲሁ አሉ። እነሱ ደግሞ ከመሬት መነሳት አልቻሉም። ሶ ይሄ ጠቅላይ ሚኒስትሩ ሲመጡ ሆ ብሎ ተነስቶ የነበረው ከሰማይ በታች ያለው ያሉት ቅድም ሻለቃው ፕላትፎርም የለውም፣
ሀሳቡን የሚያራምድበት መድረክ የለውም። ያ መመቻቸት አለበት ነው የሚሉት።
ድጋፍ እንኳን የሚሰጥበት
መልካም ሻለቃ ዳዊት ባጭው በነጥብ የሚያስቀምጧቸው ካሉ ድልስቶ
ዶክተር ዮናስ ያልከው በሞላ ያደግፋለሁ። ነገር ግን አሁን አንተ ያቃተህ ምንድነው? ሐላፊነቱ የጠቅላይ ሚኒስትሩ ነው ማለት ነው ያቃተህኩ? ይሄ ሁሉ ስራ መስራት ያለበት እኮ በሄድ ኦፍ ስቴት ነው፣ በርዕሰ ብሔሩ እኮ ነው። እንዴት አድርጎ ከዚህ ውስጥ መጥቶ ህዝቡን መውቀስና እሳቸውን ከዚህ ነጻ ማድረግ ይቻላል? አይቻልም። ሐላፊነቱ የእሳቸው ነው። ያ ሁሉ ሐላፊነቱ የጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ ማድረግ የሚገባቸውን አላደረጉም።
ሻለቃ ዳዊት፣ ለዶክተር ዮናስ እድል ለመስጠት ሰዓት ስለሌለኝ ግማሽ ደቂቃ ነው ያለን። ቅድም ስለ ፖለቲካ ምህዳሩ መጥበብ ጨርሶ አለመስፋት ተችተው ነበረ። እነኚህ የገቡት መግባት ያለባቸው ሁኔታ ላይ የነበረውን ችግር በተጨባጭ አስረግጠዋል። ትጥቅ መፈታት ነበረበት ብለዋል። መግባታቸው ግን የምህዳሩ መስፋት አይደለም ወይ? በአገር ውስጥ ያለውን በአንድ ድርጅት ተጠቅሎ መያዝና ሌሎች እምነት ሀሳባቸው መግለጽ የማይችሉበት ሁኔታ መለወጡ በተጨባጭ የሰሩት ስራ አይደለም ወይ? ጠቅላይ ሚኒስትሩ
አይደለም ምን ጥቅም አለው? ባይገቡ ይሻል ነበር እንጂ አሁን ስለገቡ አገሩ ተበጠበጠ። እና ሲገቡ መሳሪያቸውን አስቀምጠው ህብረተሰብ ውስጥ ገብተው እንደማናቸው ህብረተሰብ አብረው መስራት እና አብረው ተላቅለው በሰላም የሚኖርበት ኦሪየንቴሽን ፕሮግራም ተሰጥቷቸው ስራ ተሰጥቷቸው ይገባሉ። አሁን በቀደም ዕለት ግንቦት ሰባቱ እና ምን ዘለቀ ሲናገር የነበረው ታለ በፍጹም ችግር ላይ ነው ያቸው ያሉት መሳሪያቸውን ይዘው የት እንደሚሄዱ ጨንቋቸዋል። እኛም ሄጄ ስብሰባ ላይ ነበርኩኝ እና ይሄ አልተደረገማ። አሁን ዛሬ የሚያዩት ችግር የዛን ችግር ነው። ከመጠን በላይ የሆነ ነገር መግታት ይችላሉ፣ ህግ ማውጣት ይችላሉ፣ ማሰር ይችላሉ፣ አላደረጉም። ይሄ ሁሉ ጥያቄ አለ፣ ሰው የሚጠይቀው ጥያቄ ነው። አመራር አንድ አቅጣጫ ይዘው አማካሪ ደግሞ ያሰብ ኖሌጅ እውቀት ላይ መሰረት ያለው ተመክሮ ላይ መሰረት ያለው አማካሪ ያስፈልጋቸዋል። በዛ አይሰራም። እድሜ ጥበብ ነው፣ በእድሜ ገፏል። ተመክሮ ጥበብ ነው። እነዚህ ሰዎች ሁሉ አካባቢያቸው አድርገው አዳማጭ መሆን አለባቸው። ይሄ ከሆነ ሊታረም ይችላል። ምናልባት ልጅነት ሊሆን ይችላል፣ ወይም ደግሞ ኤክስፒሪየንስ ማጣት ሊሆን ይችላል። ግን ለመታረም ጊዜ አላቸው። አለበለዚያ ይቺ ሀገር እየወደቀች ነው። ለነገ የምንለው ነገር የለንም። ዛሬ ነው መፈጸም ያለበት። ነገ ኢትዮጵያ ወደኋላ ልትመለስ የማትችልበት ሁኔታ ውስጥ ትገባለች።
መልካም። ጠበቅ ያለውና ወሳኙን ነገር በምትነጋገሩበት ሰዓታችን አለቀ። ለነገ ጊዜ የለም ብለዋል፣ ነገር ግን ሊስተካከል የሚችል እድል መኖሩንም ጠቁመዋል። ሻለቃ ዳዊት፣ ክርክራችሁን እንደሚቀጥል ገምታለሁ። አድማጮችን በያሉበት እንደሚከራከሩ እንደሚወያዩ ተስፋ አድርጋለሁ። ምናልባት መልሰን ስናመጣችሁ የሚያድር ለሌሎችም የሚሆን አንድ ጥያቄ አድማጮች እንዲከራከሩበት እንዲነጋገሩበት እንተው። የተለየ ሀሳብ ይዘው የሚነሱ ለሌሎች ደንታ የሌላቸው የሚመስሉ ወገኖች ራሳቸው በእርግጥ የያዙት መንገድ የሚፈልጉበት ቦታ ያደርሳቸዋል ወይ? አድማጮች ተወያዩ፣ ተነጋገሩ። ቀደም ብሎ በተነሱትም ላይ ሻለቃ ዳዊት ወልደ ጊዮርጊስ፣ ዶክተር ዮናስ ብሩ መልሰን እንደምናገኛቸው ተስፋ አድርጋለሁ። እግዚአብሔር ይስጥልኝ።
በጣም እናመሰግናለን። ዶክተር ዮናስ በጣም ይቅርታ፣ ዮሐንስ እያልኩ ተናግሬ ያለሁኝ ይቅርታ አድርግልኝ። ወደ ሜሪላንድ ከሁለት ሳምንት በኋላ እመጣለሁኝ። እዛ እፈልግሃለሁ፣ እንገናኛለን። በአሉላ ማስተነት አሉላ ሁልጊዜም ኢንተርቪው ሲያደርግ ረጋ ያለ ሆምወርኩን ሰርቶ አጥንቶ ይመጣል። ወጣት ነው። በጣም አከብርሃለሁ አሉላ፣ ሁልጊዜ በጣም አከብርሃለሁ።
እኔም አይሼር ዳት
በጣም አመሰግናለሁ።